the voice of America.
የዓለም ሜትሮሎጂ ቀን ነው። ይህ ዕለት ላለፉት 56 ዓመታት በዓለም ዙሪያ እየታሰበ ነው። መጋቢት 14 የዓለም ሜትሮሎጂ ቀን እንዲሆን በዓለም አቀፉ የሜትሮሎጂ ድርጅት የተወሰነው የተቋቋመበትን 10ኛ ዓመት ሲያከብር በ1953 ዓመተ ምህረት ነበር። በኢትዮጵያ የዘመን አቆጣጠር መሆኑ ነው። ዕለቱ በ1867 ዓመተ ምህረት ፓሪስ ላይ የተሰበሰበው የክብደትና የመለኪያዎች ጉባኤ ላይ የተገኙ የ17 ሀገሮች ተጠሪዎች የመጀመሪያውን ሰነድ የፈረሙበትን ዕለትም ለማስታወስ ነው። የዛሬው ዕለት መሪ ቃል ደመናዎችን መረዳት ወይም መገንዘብ የሚል ነው። ድርጅቱ ያስፈልገው የአየር ንብረትና የውሃ ምንጮችን የሚፈጥረውን የመሬታችን ከባቢ አየር ከውቅያኖሶች ጋር ያለውን መስተጋብር በቅርብ ለመከታተልና ለመመዝገብ የሚያስችሉ ሁኔታዎችን ለመፍጠር ነበር። የምስረታ ጉባኤውን በ1939 ዓመተ ምህረት አካሂዶ ምስረታው ከ3 ዓመታት በኋላ በ1942 ዓመተ ምህረት የጸደቀው አሁንም በኢትዮጵያ አቆጣጠር መሆኑ ነው። የዓለም ሜትሮሎጂ ድርጅት ዛሬ ኢትዮጵያን ጨምሮ 191 አባል ሀገሮችን ያቀፈ ቁልፍ ከሚባሉ ዓለም አቀፍ ተቋማት አንዱ ነው። የዓለም ሜትሮሎጂ ድርጅት አካባቢያዊ ሁኔታዎችን እንደየአካባቢው ማየትና መፍትሄም ማመላከት እንዲቻል በስድስት አካባቢያዊ ወይም አህጉራዊ ማህበራት የተደራጀ የቴክኒክ ጉዳዮችን የሚሸፍኑ 8 የቴክኒክ ኮሚሽኖች ያሉት በዋና ጸሐፊ የሚመራ ተቋም ነው። ከላይ የተጠቀሱ የዕለቱ መታሰብ መነሻ ሐሳቦች እንዳሉ ሆነው ለመሆኑ ለምን ይሆን ዕለቱ በየዓመቱ የሚታሰበው? የኢትዮጵያ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር ወደ ሆኑት ወደ አቶ ዱላ ሻንቆ ማምሻውን ደውዬ አግኝቻቸዋለሁኝ። አቶ ዱላ ጤና ይስጥልኝ፣ እንደምን አመሹ?
ደህና ጥልኝ። እንደምን አመሸ? እንደምን ደህና ነው?
እግዚአብሔር ይመስገን። አሁን ገና ልክ ከመንገድ እንደገቡ ነው ያገኘሁት እና የት ነበሩ ለመሆኑ አቶ ዱላ?
ዛሬ አዋሳ ነበርኩኝ። አዋሳ የሄድኩበት ምክንያት የዓለም ሜትሮሎጂ ቀን የሚከበርበት ቀን ስለሆነ በተለያዩ የሀገራችን አካባቢዎች ስለምናከብር እዛ ሄጄ ነበረ። አክብረን ነው መጣሁት ማለት ነው።
አቶ ዱላ እስቲ ቀደም ሲል ወደ አነሳሁት ጥያቄ መለስ ልበልና ለምንድን ነው ይህ ዕለት የሚታሰበው? ምንድን ነው አስፈላጊነቱ?
አስፈላጊነቱ እንግዲህ ያው ቅድም የተጠቀሰው ታሪካዊ ነው። እያንዳንዱ በየዓመቱ አርዕስቶች ይመረጣሉ። በአርዕስቶቹ ዙሪያ አገሮች ግንዛቤ እንዲያገኙ እንዲረዱ ይደረጋል ማለት ነው። እና በተለያዩ ጊዜ አርዕስቶችን ይይዛል። በአርዕስቶቹ ዙሪያ ሰዎች ሀሳባቸውን አዲያቸውን እንዲሰጡ የሚደረግ ነው። በዚህ ምክንያት ዘንድሮ በደመናን የመገንዘብ ደመናን የማወቅ የመረዳት ጉዳይ ዙሪያ ህብረተሰቡን እንዲወያይበትና እንዲያውቀው የተደረገበት ምክንያት አለው ማለት ነው።
ምን ማለት ነው ደመናዎችን መረዳት ማለት? አቶ ዱላ
እንግዲህ ደመና ማለት በጣም መሰረታዊ ነው። የእርጥበት መጠኑ የሚታየው ደመና ውስጥ ነው ማለት ነው። የመሬት ብርድ ልብስ የሆነው ደመና ከሌለ የሙቀት ሚዛናዊ ራሱ ይጠፋል ማለት ነው። ለምሳሌ ደመና በማይኖርበት ጊዜ ከፍተኛ የሆነ የውርጭ ክስተትም ያስከትላል። አሁን ዘንድሮ በእኛ ሀገር የተከሰተው ደመና ባለመኖሩ ደረቃማ በመሆኑ ደመና ሌሊቱ ብሩህ ሰማያዊ ስለሆነ የመጣውን ሙቀት ወደ ላይ ይወጣ ነበረ። ምክንያቱም ጋርዶ የሚያስቀረው አልነበረም፣ ደመና አልነበረም። ይሄ እንግዲህ ደመና መኖር በጣም ጥሩ ለወይዘሩ ለትንቢያውም በጣም አስፈላጊ መሆኑ ይታወቃል ማለት ነው።
አቶ ዱላ እንግዲህ አሁን ካነሱት አይቀር ወደዛው ልለፍና ሰሞኑን አስፈሪ ወሬዎች እየተሰሙ ነው ከሰማይ ጋር በተያያዘ ከደመናው ጋር በተያያዘ በአፍሪካ ስፋት ባለው አካባቢዎች ምዕራብ አፍሪካን ጨምሮ በተለይ ደግሞ የምስራቅ አፍሪካና የአረቢያ ልሳነ ምድር ደቡብ አካባቢዎች በከበደ ድርቅ እየተመቱ መሆናቸው እየተነገረ ነው። ምንድን ነው እናንተ እያያችሁ ያላችሁት? ምን ይናገራል ሰማዩ? ምንድን ነው የምትጠብቁት?
አንደኛ የደመና ምንጭ የሚሆነው በኋላ የሚፈጠር እንደ በመሬት ላይ የሚፈጠር ከፍተኛ የአየር ግፊት የአየር ክምችት አለ ማለት ነው። የአየር ክምችት ሲያንስና ሲበዛ የሚፈጠሩ የአየር ግፊቶች አሉ። አየር ግፊቱ በጣም በጠነከረበት ቦታ ላይ ደረቃማ ይሆናል ማለት ነው።
አቶ ዱላ እስቲ እነዚህን ሁኔታዎች ወደ ኢትዮጵያ ጉዳይን መንዝራቸውና ለኢትዮጵያ ሰው ትርጉም በሚሰጡት ሁኔታ እንናገርና ምንድን ነው የሚፈጥሩት ሁኔታ? ጫናቸው ምንድን ነው? በመጪዎቹ ወራት ምንድን ነው የምትጠብቁት? ምንድን ነው የምትተነብዩት?
የእርጥበት ምንጩ ከህንድ ውቅያኖስ ከሆነ ጥሩ ነው ማለት ነው። አሁን ወደዚህ እየመጣ ነው ማለት ነው። ያ ነገር እየተፈጠረ ነው ማለት ነው።
እንግዲህ የኢትዮጵያ ሜቴዎሮሎጂ ኤጀንሲ በኢትዮጵያ የአደጋ መከላከልና ዝግጁነት እንቅስቃሴዎች ውስጥ ትልቅ ቦታ ያለው ነው፣ ትልቅ አስተዋጽኦ እያበረከተ ነው ያለው። ምን መከራችሁት መንግስትን?
አሁን እንደምታወቀው በከፍተኛ ደረጃ በክብር ሚኒስትር አቶ ደመቀ የሚመራ አለ። እዛ ውስጥ አባል ነን እኛ። እዛ እንሰበሰባለን። ከነሱ ጋር ያለውን ነገር ወይዘሮ ነካ የሚያመጣውን ተጽዕኖ ሚኒስትሮች ባሉበት ይገመገማል። ስለዚህ መንግስት በዛ ላይ ተመስ አስፈላጊውን እርምጃ የወሰደ ነው ማለት ነው።
ገበሬው ምን ይጠብቅ? ደረቅ ሰማይ ይጠብቅ ወይስ ደመና ይጠብቅ?
በሚቀጥሉት ቀናት እንግዲህ ደመናው እየመጣ ነው። አሁን በአሁኑ ጊዜ ትንሽ የተሻሻለ እየመጣ ነው ማለት ነው። ስለዚህ የዝናብ ሁኔታ ይፈጠራል ብለን ነው የምንጠብቀው። ስለዚህ ያው ከእርጥበቱ እየጨመረ የሚመጣ ነው ማለት ነው።
እንግዲህ እነዚህ ሁኔታዎች ወደፊትም አነጋጋሪ፣ አሳሳቢ የሆኑ እየሄዱ እንደሚመጡ ነው የሚታሰበው። ምክንያቱም ዓለም አቀፍ ተቋማትም በጣም ብዙ ማስጠንቀቂያዎችን እያወጡ ነው ያሉት። የተባበሩት መንግስታት ድርጅትም የሰብአዊ አቅርቦቶች መርሃ ግብርም እንደዚሁ ብዙ ማሳሰቢያዎችን ነው እያወጣ ያለው። በተለይ በምግብ ምርት በኩል ብዙ ችግር እንደሚያጋጥም አፍሪካ ውስጥ ወደ 20 ሚሊዮን ሰው ለከበደ ረሃብ እንደሚጋለጥ አፍሪካና በደቡብ የአረቢያ ልሳነ ምድር አካባቢ እየተናገረ ነው ያለው እና በየጊዜው እየተከታተልን ወደ እርሶን ቢሮ እየተመላለስን ሁኔታዎችን ማጥናታችን አይቀርም። በዚህ ሁኔታ ላይ ሰውም መውሰድ የሚገባቸውን እርምጃዎች በወቅቱ መውሰድ እንዲችል ማለት ነው። እግዜር ይስጥልኝ ለጊዜው።
እኔም አመሰግናለሁ። በጣም አመሰግናለሁ።
በነገራችን ላይ ክቡራትና ክቡራን አድማጮች፣ የዓለም ቀን ጉዳይ ከተነሳ አይቀር ነገ የዓለም ቲቢ ቀን ነው። የዓለም የጤና ድርጅት ዛሬ ባወጣው መግለጫ የቲቢ ህሙማንን ማሸማቀቅና ማግለል ሙሉ በሙሉ ካልተወገደ ቲቢን ማጥፋት አይቻልም ሲል አሳስበዋል። በ2007 ዓመተ ምህረት ውስጥ በኢትዮጵያ አቆጣጠር ማለት ነው ወደ 10 ሚሊዮን ተኩል ሰው በቲቢ ታሟል። በዚያው ዓመት ውስጥ ወደ 2 ሚሊዮን ሰው በቲቢ ምክንያት ሞቷል። ነገ ዘርዘር ያለ መረጃ ከባለሙያ ትንታኔ ጋር ይዤ መለሳለሁ። ጤና ይስጥልኝ።